Gambino VOA.
ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ጽዮን ግርማ ነኝ፣ መስታወት አድራጋው አብራኛለች።
ሰላም እንደምናመሻችሁ። ከአርበኞች ግንቦት ሰባት ጋር ተገናኝታችኋል በሚል በሽብር ድርጊት የተከሰሱት እነ ንግሥት ይርጋን የተመለከተ የፍርድ ቤት ዘገባ አለን። በሌላ በኩል የመላው ኢትዮጵያ አንድነት ድርጅት መኢአድ የፓርቲው ኃላፊ ለሶስት ሳምንታት ያህል በእስር ላይ እንደሚገኙ አስታወቀ።
አቶ ስሜነህ ገሰሰ የተባሉ የይልማና ደንሳ የመኢአድ ሰብሳቢ ናቸው። አሁን ለሶስተኛ ጊዜ መታሰራቸው ነው።
የመኢአድ ዋና ጸሐፊ አቶ አዳነ ጥላሁን ናቸው። ዘገባ አለን። ዛሬ ቀኑ በአውሮፓውያን ዘመን አቆጣጠር የቫላንታይንስ ዴይ ወይም የፍቅረኞች ቀን በስፋት የሚከበርበት ፌብርዋሪ 14 በኢትዮጵያ ደግሞ የካቲት 7 ነው።
አሁን የምናዘጋጀው አምስተኛ ዓመታችን አክቹዋሊ ይህን ነገር ስናዘጋጅ 2013 ላይ 4000 ብር ነበር ያገኘ ነው። እዛው ግቢ ውስጥ ለሸጥን አዲስ አበባ ዩኒቨርሲቲ ውስጥ። ከዛ 42000 ብር አገኘን። ከዛ 107000 ብር አገኘን። ከዛ አሁን አምና 168000 ብር አገኝተን 84 ተማሪዎችን እንረዳበታለን አዲስ አበባ ዩኒቨርሲቲ ውስጥ።
መሰረታዊ የሴት ልጅ ቁሳቁስ አጥተው ትምህርታቸውን መማር የማይችሉ የዩኒቨርሲቲ ተማሪዎችን ለመርዳት የፍቅር ቀንን ለበጎ ዓላማ የተጠቀሙ ዘየሎ ሙቭመንት ወይም የቢጫው ንቅናቄ አስተባባሪዎች ውስጥ አንዷ ናት። ህሊና ብርሃኑ ትባላለች።
ከሞዴስ ጀምረ ሻይ ቡና የምልበት ምንም አይነት ገቢ የሌለኝ ሴት ነኝ። በአሁኑ ሰዓት ለትምህርት የተደፋሁን የለፋሁበትን መጣል ስለሚለብኝ ማለት ነው።
ድርዋ ደበበ ትባላለች። በአዲስ አበባ ዩኒቨርሲቲ የአማርኛ ቋንቋ ስነ ጽሁፍና የፎክለር ትምህርት ክፍል የአምስተኛ ዓመት የዶክትሬት ዲግሪ ተማሪ ናት። በቢጫው ንቅናቄ ጥቂት ድጋፍ ተደርጎላታል፣ ግን ደግሞ ትምህርቷን ለመጨረስ አሁንም እርዳታ ትፈልጋለች። በዛሬ ዘገባችን ታሪኳን ታካፍለናለች።
የዩናይትድ ስቴትስ የውትድርና አባላትን ፎቶግራፍ በመጠቀምና መሳጭ የፍቅር ደብዳቤን በተለያዩ ሀገራት ወደሚኖሩ ሴቶች ስለሚልከውና በዚህም በሚሊዮን የሚቆጠር ዶላር ዝርፊያ በመፈጸም ላይ የሚገኝን አንድ ሰው የተመለከተ ዘገባ አለን።
ሰዓት ከበቃን ሌሎች ዘገባዎችም ይኖሩናል። ሙዚቃም እንጋብዛችኋለን። በፌስቡክ አት ቪኦኤ አምሃሪክ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን። ለአየር እናበቀዋለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ከሩሲያ ጋር ስላደረጉት ግንኙነት የአስተዳደራቸውን ባለስልጣናት አሳስተዋል ተብሎ በስፋት ሲወነጀሉ የከረሙት የዩናይትድ ስቴትስ የብሔራዊ ጸጥታ አማካሪ ማይክል ፍሊን ስራቸውን ለቀዋል። ፍሊን በስራ መልቀቂያ ደብዳቤያቸው ከሩሲያ አምባሳደር ጋር በስልክ ስላደረጉት ውይይት ለምክትል ፕሬዚዳንት ማይክ ፔንስ እና ለሌሎችም ባለስልጣናት ሆን ብዬ ሳይሆን ያልተሟላ መረጃ ሰጥቻለሁ ብሏል። ዋሽንግተን ፖስት እና ኒውዮርክ ታይምስ ባለፈው አርብ ባወጧቸው ዘገባዎች ጄኔራል ፍሊን ከሩሲያው አምባሳደር ጋር የኦባማ አስተዳደር በሩሲያ ላይ ስለደነገገው ማዕቀብ መናገራቸውን ተናግረው ነበር። የፕሬዚዳንት ትራምፕ አስተዳደር ግን ጄኔራሉና አምባሳደሩ ስለ ማዕቀቦቹ አልተነጋገሩም ብሎ ሲያስተባብል ቆይቷል። በርካታ ዲሞክራት የዩናይትድ ስቴትስ መወከኛ ምክር ቤት አባላት ፍሊን እንዲመረመሩ ሲጠይቁ ቆይተዋል። ሌሎች ደግሞ ሚስተር ትራምፕ እንዲያባረሯቸውና የጸጥታ መረጃ ብቃት ማረጋገጫቸውን የደህንነት ባለስልጣናት እንደገና እንዲፈትሹ አሳስበዋል። ማይክል ፍሊንና የሩሲያ አምባሳደር ሴርጌይ ከሲያክ በፕሬዝዳንታዊ ምርጫው ሂደት መረጃ ስርቆት ቅሌት ተከትሎ የኦባማ አስተዳደር በሩሲያ ላይ ስለጣላቸው ማዕቀቦች መናገራቸውንና የአሁኑና የቀድሞ የዩናይትድ ስቴትስ ባለስልጣናት ተብሎ የተገለጹ ስማቸው ያልተነገረ 9 ሰዎች ለዋሽንግተን ፖስት ጋዜጣ ገልጸዋል። በዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ እና በካናዳው ጠቅላይ ሚኒስትር ጀስቲን ትሩዶ መካከል የተካሄደው የመጀመሪያው ውይይት በኢሚግሬሽን እና በድንበር ደህንነት ጥበቃ ጉዳይ ሁለቱ ሰፊ ልዩነት እንዳላቸው አመለከተ። እነዚህም ልዩነቶች በተለይ በጋራ መግለጫቸው ወቅት በትላንት ውይይታቸው ከነበረው ይበልጥ ጎልተው ተስተውለዋል። በመጨረሻም የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ የመከላከያ ሚኒስትሮች ስብሰባ አባል ሀገሮች የመከላከያ ወጪያቸውን ከፍ ማድረግ ማስፈለጉ ላይ እንደሚያተኩር የድርጅቱ ዋና ጸሐፊ ኃላፊ አስተውቀዋል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ተከሰሱት በሽብር ድርጊት የተከሰሱት እነ ንግስት ይርጋ ላቀረቡት የክስ መቃወሚያ የፌዴራል አቃቤ ሕግ መልስ መስጠት እንዳልቻለ ለፍርድ ቤቱ አመልክቶ ተለዋጭ ቀጠሮ እንዲሰጠው ጠየቀ። የተከሳሽ ጠበቃዎች ተቃውመዋል። ፍርድ ቤቱ የአቃቤ ሕግ ጥያቄ ምክንያታዊ ነው ሲል ተለዋጭ ቀጠሮም ሰጥቷል። መለስካቸው አመሃ ዝርዝር አለው።
የፌዴራል አቃቤ ሕግ ታህሳስ 28 ቀን 2009 ዓ.ም በንግስት ይርጋ፣ ዓለምነህ ዋሴ፣ ቴዎድሮስ ተላይ፣ አወቀ አባተ፣ በላይነ ዓለምነህና ያሬድ ግርማ ላይ በመሠረተው ክስ ተከሳሾቹ ራሱን አርበኞች ግንቦት ሰባት ብሎ ከሚጠራው የሽብር ቡድን ከፍተኛ አመራሮች ውጭ ሀገር ከሚገኙ እንዲሁም ሀገር ውስጥ ከሚገኙ የሽብር ተግባር ለመፈጸም ትጥቅ ከታጠቁ ታጣቂዎች ጋር ግንኙነት በመፍጠር የሽብር ተልዕኮ በመቀበል በአማራ ክልል በተለያዩ አካባቢዎች አመፅ በማስነሳትና አመፁን በመምራትና በማስተባበር የሽብርተኝነት ድርጊት ፈጽመዋል ብሏል። እነ ንግስት ይርጋ ደግሞ በጠበቆቻቸው አማካይነት ለቀረበባቸው ክስ የክስ መቃወሚያ ጥር 3 ቀን 2009 ዓ.ም አቅርበዋል። ጠበቆቹ ያቀረቡት የክስ መቃወሚያ ብዙ ነጥቦች ቢኖሩትም የመጀመሪያው ተቃውሞ አቃቢ ሕግ ጉዳዩን ያቀረበበት ይህ የፌዴራሉ ከፍተኛ ፍርድ ቤት ክሱን ለማየት ስልጣን የሌለው በመሆኑ በወንጀለኛ መቅጫ ሕግ ስነ ስርዓት ድንጋጌ መሰረት በወንጀል የተጠረጠረው ሰው ክስ ሊታይ የሚገባው ወንጀሉን ፈጸመ በተባለበት ወይንም የወንጀሉ ውጤት በተገኘበት ስፍራ በሚያስችለው ፍርድ ቤት መሆኑን በአስገዳጅነት ደንግጓል በሚል ነው። አቃቤ ሕግ ለመቃወሚያው መልስ ዛሬ እንደሚሰጥ ሲጠበቅ የነበረ ቢሆንም በሥራ መደራረብና በመሥሪያ ቤቱ ለአቃቢያን ሕግ በሚሰጠው ሥልጠና ምክንያት መልሱ እንዳልደረሰለት ገልጾ ተለዋጭ ቀጠሮ ጠይቋል። የተከሳሽ ጠበቆች የአቃቤ ሕግ ተለዋጭ ቀጠሮ ጥያቄ ምክንያታዊ አይደለም ወይንም ያቀረበው ምክንያት ተቀባይነት ሊኖረው አይችልም፣ የተከሳሾችን ፈጣን ፍትሕ የማግኘት መብትም የሚቃረን ነው ሲሉ ተቃወሙ። ጉዳዩን የሚመለከተው የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛው ወንጀል ችሎት የሁለቱን ወገን ክርክር ካዳመጠ በኋላ የአቃቢ ሕግ ጥያቄ ምክንያታዊ ነው ሲል ለየካቲት 15 ቀን 2009 ዓ.ም ተለዋጭ ቀጠሮ ሰጥቶ ተነስቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ሌላ ዘገባ ስናመራ ጎጃም ይልማና ዴንሳ የሚገኙ የፓርቲው ኃላፊ ለሶስት ሳምንታት ያህል በእስር ላይ እንደሚገኙ መኢአድ አስታወቀ። የመላው ኢትዮጵያ አንድነት ድርጅት መኢአድ እንዳስታወቀው ጥር 16 2009 ከአዴት ከተማ የተያዙት አቶ ስሜነህ ገሰሰ ለምን እንደታሰሩ ማወቅ አልተቻለም። እስክንድር ፍሬው ከአዲስ አበባ ተከታዩን ዘገባ ልኮልናል።
የአስቸኳይ ጊዜ አዋጁ ተግባራዊ መሆን ከጀመረ አንስቶ የመላው ኢትዮጵያ አንድነት ድርጅት ታሰሩብኝ ካላቸው አባላቱ ይሄኛው የቅርብ ጊዜው ነው። የመኢአድ ዋና ጸሐፊ አቶ አዳነ ጥላሁን ትናንት ለአሜሪካ ድምፅ እንዳብራሩት በጎጃም ይልማና ዴንሳ ወረዳ የሚገኙት የፓርቲው ሰብሳቢ ምክንያቱ ባልተገለጸ ሁኔታ በእስር ላይ ይገኛሉ።
አቶ ስሜነህ ገሰሰ የተባሉ የይልማና ዴንሳ የመኢአድ ሰብሳቢ ናቸው።
ይልማና ዴንሳ ወረዳ።
አዎ፣ አሁን ለሶስተኛ ጊዜ መታሰራቸው ነው። በጣም የሚገርም ነገር አንደኛ ሽማግሌ ናቸው፣ ሁለተኛ ህመምተኛ ናቸው። ከዚህ ቀደም ታስረው በነጻ ተለቀዋል። እንደገና በክረምት ታስረው ተለቀዋል። አሁን ለሶስተኛ ጊዜ ከጥር 16 2009 ዓ.ም ጀምሮ በአዴት ከተማ ማለት ያው ይልማና ዴንሳ ወረዳ አዴት ከተማ ፖሊስ ጣቢያ ታስረው ፍርድ ቤት ሳይቀርቡ ከቆዩ በኋላ ከየካቲት 3 ቀን 2009 ዓ.ም ጀምሮ ወደ ባህር ዳር ከተማ ስለመወሰዳቸው መረጃው ደርሶናል። እኒህ ግለሰብ ያው ቅድም እንዳልኩ በጣም በከፍተኛ ደረጃ የተንገላቱ እንዲሁም ደግሞ በህመም የሚሰቃዩ ናቸው እና አሁን ምን ደረጃ ላይ እንደደረሱ አላውቅም።
ፓርቲው ባላወቀ ሁኔታ ታስረው የቆዩና በቅርቡ ፍርድ ቤት የሚቀርቡ አባሎቻቸው መኖራቸውንም አቶ አዳና አስረድተዋል።
ይህም ብቻማ አይደለም፣ ሌሎችም አሉ። አሁን እንደውም እንትን ያላልናቸው ከነሐሴ ጀምሮ አሁን የታሰሩ ሰዎችም እዚህ ራሱ ቅሊንጦ ማረሚያ ቤት ታፍነው መጥተው ለረቡዕ ፍርድ ቤት ይቀርባሉ የተባሉ እንዳሉ አሁን ቅድም እንደውም አንተ ወደዚህ እየመጣ ሁሉ መረጃ ደርሶናል። ይሄ እንግዲህ የማናቃቸው በድብቅ የታሰሩ በጣም ከፍተኛ የሆኑ ሰዎች እንዳሉ ነው እኔ ከዚህ የምረዳው። እና በጣም ከቢቸና ወረዳ ለምሳሌ አቶ ባዬ ደሱ መምህር ናቸው። ደብረ ወርቅ ማለት ነው። እንደዚሁም አቶ ሲመሽ የሚባሉ በነሐሴ መጨረሻ ላይ መጥተው ታስረው እስካሁን ድረስ እንደውም እኛ የት እንዳሉ ሳናውቅ አሁን በከፍተኛ ደረጃ ባደረግነው ቅሊንጦ እኔ ቤት እንደሚገኙና አሁን ለየካቲት 8 ቀን 2009 በፍርድ ቤት ልደታ ፍርድ ቤት ውስጥ እንደሚቀርቡ ነው። እና በዚህ አይነት በጣም ብዙ ቦታዎች ላይ ሳናውቅ የታሰሩ ሰዎች እንዳሉ ነው ይህን ምነግርህና ትንሽ ጥሩ የሆነ ሁኔታ ላይ አይደለንም። አሁን እኛ በጎን ወደ ድርድር ንግባ የሚል እንትናለ፣ በጎን ደግሞ እንዲህ አይነት በአባሎቻችን ላይ ማዋከብና ማንገላታት እየደረሰ ነው።
በደቡብ ክልል ጋሞ ጎፋ ዞን የሚገኙ 13 የመያድ አመራሮችና አባላት ከቀናት እስር በኋላ በቅርቡ በዋስ መፈታታቸው ይታወሳል። ሰዎቹ የተፈቱት በህጋዊ መንገድ ከሚንቀሳቀሱ የፖለቲካ ፓርቲዎች ጋር ተባብሮ የመስራቱን ሂደት የተሳለጠ ለማድረግ መሆኑን የክልሉ መንግስት አስታውቋል። ሰዎቹ የተፈቱት መንግስት በህጋዊና ሰላማዊ መንገድ ተመዝግበው ከሚንቀሳቀሱ ፓርቲዎች ጋር ተባብሮ ለመስራት ካለው ቁርጠኝነት አንጻር እንደሆነ ነው የክልሉ መንግስት ቃል አቀባይ የገለጹት። የመያድ ዋና ጸሐፊ እንደሚሉት ግን ይህ የመንግስት አባባል ከልብ መሆኑ የሚታየው በሂደት ነው።
ይህን እንግዲህ አሁን ወደፊት የምንፈትሸው ነው የሚሆነው። አሁን ለረቡዕ ተጠርተናል፣ በዛ ላይ እንየዋለን። እስካሁን ድረስ ግን እየተሰራ ያለው ግን በዛ መልክ አይደለም ነው እያልኩ ያለሁት። ያው ቅድም እንዳልኩ ሰምቼዋለሁኝ፣ በዛ አሁን ለድርድሩ ሲባል ነው የተፈቱት የሚለው። ለዛ ብለውም ከፈቱት እኛ በቀናነቱ ነው የምናየው ነው እያልኩ ያለሁት። ጥሩ ነው እንደዛ መመቻቻልና ወደ ሰፊነት ከተገባ ነው። እስካሁን ግን ሲደረግ የነበረ ግን ለዛ አይደለም። አሁን ቀረብ ጀምሮ በሚሆነው ሂደት እንደዚህ አለዝቦ ምድር ከሆነ ሰየ ነው። ዞሮ ዞሮ እኛ ለአንዲት ኢትዮጵያ ነው እነሱም እኛም መስራት ያለብን ለሀገር ነው፣ ለሰላም ነው፣ ለመረጋጋት ነው። እና በዚህ ሂደት ላይ አሁን ይሄ የለም የሚል ሰጥ አገባ ውስጥ አንገባም። ተፈተዋል፣ የምንፈልገውም ግቡ ያ ነው።
የቀድሞውን ዋና ጸሐፊ አቶ ተስፋዬ ታሪኩንና የምዕራብ ጎጃም ዞን ጸሐፊ የሆኑትን መቶ አለቃ ጌታቸው መኮንንን ጨምሮ በእስር ላይ የሚገኙ ከፍተኛ አመራሮቻቸው ጉዳይ በፍርድ ቤት እየታየ መሆኑንም አቶ አዳነ አስታውሰዋል። በቅርቡ ታሰረው የተባሉትን የፓርቲውን የይልማና ዴንሳ ሰብሳቢ ጉዳይ በተመለከተ ከአማራ ክልላዊ መንግስት ምላሽ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። ከየትኛውም የመንግስት አካል ምላሽ ከተገኘ በሌላ ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በየአመቱ ፌብሩዋሪ 14 በአውሮፓውያን ዘመን አቆጣጠር የሚቆጠሩ በቢሊየን የሚቆጠሩ ጥንዶች የቫላንታይንስ ዴይ ወይም የፍቅረኞች ቀንን የሚያከብሩበት እለት ነው። አሜሪካውያኖችም ደግሞ ለሚወዷቸውና ለፍቅር አጋሮቻቸው የተለያዩ ስጦታችን የሚሰጡበትም ቀን ነው። አንድ ከረሜላና ቸኮሌት እንደ ከረሜላና ቸኮሌት ያሉ ስጦታዎች በስጦታዎች ውስጥ የሚካተቱ ናቸው። የአሜሪካ የጅምላ ሽያጭ ፌዴሬሽን ባወጣው ጥናት መሰረት በዚህ አመት ተጠቃሚዎች ለፍቅረኞች ቀን የቸኮሌት ግዢ 1.7 ሚሊዮን ዶላር ወጪ ያደርጋሉ። ይህን የፍቅረኞች ቀን ከቅርብ ጊዜ ወዲህ በኢትዮጵያ በተለይ በአዲስ አበባና በአንዳንድ ዋና ዋና ከተሞች በወጣቶች ዘንድ በብዛት እየተከበረም ይገኛል። ባልደረባችን ጽዮን ግርማ ዘየሎ ሙቭመንት ወይም የቢጫው ንቅናቄ በሚል የተደራጁ የዩኒቨርሲቲ ተማሪዎች ይህንን በዓል በተለየ ሁኔታ እያከበሩት ነው ትለናለች በቀጣዩ ዘገባ።
በአዲስ አበባ ዩኒቨርሲቲ በሕግ ትምህርት ክፍል እስከ ቅርብ ጊዜ ድረስ የሕግ መምህር የነበረችው ወጣት ብሌን ሳህሉ ተማሪዎቿን ሰብስባ ከቃል ባለፈ ተማሪዎችን በተግባር እንርዳ በሚል የሴት ልጆችን ጥቃት ለመከላከልና የወጣት ተማሪዎችን አስተሳሰብ ለመለወጥ የተቋቋመ ንቅናቄ ነው፣ ዘ የሎ ሙቭመንት ወይም ቢጫው ንቅናቄ። ካለፈው 5 ዓመት ጀምሮ ደግሞ በየዓመቱ የሚከበረውን ቫላንታይንስ ዴይ ወይም የፍቅረኞች ቀን በልገሳ የተገኘን እቅፍ የስጦታ አበባ በመሸጥ የሚገኘውን ገቢ አዲስ አበባ ዩኒቨርሲቲ ገብተው የመማር እድል አግኝተው ነገር ግን በችግር ምክንያት ትምህርታቸውን መቀጠል ከሚያቅታቸው በርካታ ተማሪዎች ውስጥ ጥቂቶቹ እንደሚረዱበት ይናገራሉ። ይህ እንቅስቃሴ ሲጀመር የመምህርት ብሌን ተማሪ የነበረችው ህሊና ብርሃኑ አሁን ትምህርቷን ብትጨርስም እንኳን አብረዋት የጨረሱና ሌሎች ተማሪዎችን አስተባብራ እንቅስቃሴውን አስቀጥላለች። ቀኑን ድጋፍ ለሚያስፈልጋቸው ተማሪዎች እርዳታ በማሰባሰብም ያውሉታል። በአዲስ አበባ ዩኒቨርሲቲ በጣም በርካታ ችግር ያለባቸው ተማሪዎች ስላሉ ባለን አቅም የግድ መርዳት ስላለብን ነው የተሰባሰብ ነው ትላለች።
ለምሳሌ ሞዴስ፣ ሳሙና የመሳሰሉ ችግሮች ያለባቸው በጣም ብዙ ሴቶች አሉና እንደሚፈልጉት አይማሩም፣ አቋርጠውም ይወጣሉ። በጣም ብዙ ችግሮች አሉና ያንን አይተን እንዴት አድርገን ብር አሰባስበን እነዚህ ሴቶች መርዳት እንችላለን ብለን አሰብንና ከራሳችን ውጭ የራሳችን በየግላችን ከምንረዳው ውጭ ክሬቲቭ የሆነ አይዲያ አስበን ቫለንታይንስ ዴይ ተመረጠና ቫለንታይንስ ዴይ አዲስ አበባ ውስጥ ይከበራልና ያንን ተጠቅመን ለምን ለሰዎች አበባ እያደረስን ውጭም ደግሞ አበባ እየሸጥን ካርዶች ደግሞ ኢትዮጵያ የሆኑ ካርዶችን የማምሩ ሰርተን እየሸጥን ለምን ብር አናሰባስብም ብለን 2013 ላይ የመጀመሪያውን የቫለንታይን ስቴፈን ሬዘራችንን አዘጋጀን። አሁን የምናዘጋጀው አምስተኛ ዓመታችን አክቹዋሊ ይህን ነገር ስናዘጋጅ 2013 ላይ 4000 ብር ነበር ያገኘ ነው። እዛው ግቢ ውስጥ ለሸጥን አዲስ ዩኒቨርሲቲ ውስጥ ከዛ 42000 ብር አገኘን። ከዛ 17000 ብር አገኘን። ከዛ አሁን አምና 168000 ብር አገኝተን 84 ተማሪዎችን እንረዳበታለን አዲስ ዩኒቨርሲቲ ውስጥ። አሁን ደግሞ በዚህ አመት 200000 ብርና ከዛ በላይም ከቻልን እናገኛለን ብለን ነው የምናስበው።
የንቅናቄው አባላት ከአበባ አምራች ኩባንያዎች በእርዳታ ያገኙትን አበባ አሰማምረው ሰዎች እንዲሰጥላቸው ለሚፈልጉት ያደርሳሉ። ከዛ በሚገኘው ገቢም በ2000 የኢትዮጵያ ብር አንዲት ሴት ተማሪ ለአንድ አመት ይረዱበታል። በቢጫው እንቅስቃሴ ውስጥ አበባውን ሸጠውና ገንዘብ አሰባስበው እስካሁን 130 ተማሪዎችን መርዳታቸውን የዘንድሮ አመት አስተባባሪ ህሊና ብርሃኑ ትናገራለች። ይህ የሆነው በአቅም ማነስ እንጂ እርዳታው እንዲሰጣቸው የሚያመለክቱ ተማሪዎች በርካታ ናቸው ትላለች።
ብሩ የሚፈልጉ ግን ጀነራል ኦፊስ የሚመጡ ከ500 ተማሪዎች በላይ ያሉና በየአመቱ ብዙ ተማሪዎች እንመልሳለን። የራሳችን የሆነ ስታንዳርድ አለን በምን መልኩ ሰውን እንመጣለን የሚለው በትምህርት ብቻ አንመርጥም። ብዙ ስኮላርሺፖች ትምህርትን ፎከስ ያደርጋሉ። እኛ ግን ከትምህርት ውጪ ግቢ ውስጥ ባለው እንቅስቃሴ ኤክስትራ ከሪኩላር አክቲቪቲስ በሚባሉት በደንብ እንለያለን። ከዛ ውጭ ነው ችግር ያለበት ተማሪ ነው ግን ምን መልሰው ይበልጣል ከምንረዳው ማለት ነው።
የዛሬ አመት የነበረው የሰዎች ተሳትፎ በርከት ያለ እንደነበር እና አበባውን እያዘዙ ገንዘብ የከፈሉ ሰዎች ቁጥር ከፍ ያለ እንደነበር የምትናገረው ህሊና የዘንድሮ ቀዝቀዝ ያለ ነበር ትላለች። ቢያንስ በዚህ አመት ለመርዳት ያቀዱትን ሴት ተማሪዎች መርዳት እንዲችሉ የገቢ ማሰባሰቡን በድረገጽ ላይ ለአንድ ሳምንት እንደሚያራዝሙ ትናገራለች።
በቫለንታይንስ ዴይ ቢያልቅም የፈንድሬዘራችን ማንኛውም ፈንዱን መስጠት የፈለገ ሰው አንደኛ በፌስቡክ ፔጃችን ዴይሎ ሙቭመንት ኤዩ በሚለው ገብቶ የሚፈልገውን ብር ዶኔሽን እንዴት መስጠት እንዳለበት መናገር እንችላለን። ሁለተኛ ኢንዲጎጎ ፔጅ አለ። ለማንኛውም ውጭ ላሉትም ሀገር ውስጥ ላሉት ሰዎች ኢንዲጎጎ ፔጃችን ላይ በመጓዝ ዶኔት ማድረግ ይችላሉ። ሲቀጥል ደግሞ ቀጥታ ዶኔሽን ከፈለጉ አዲስ ዩኒቨርሲቲ ጀንደር ኦፊስ ወይም ደግሞ ስራ ተጽዕኖ ቢሮ በመምጣት በአካል መገኘት መስጠት ይችላሉ። ከምንም በላይ ግን ፌስቡክ ላይ ኮንታክት ቢያደርጓል እኛን ማግኘት ይችላሉ። በእኛ ፈንድ ስር ብዙ ተማሪዎችን ማስተማር ይችላሉ። 2000 ብር አንድ ተማሪ አንድ አመት ታስተምራለች እና ብዙ አይደለም፣ ግን ለነሱ ትልቅ ለውጥ ነው እና ይህንን መስጠት የሚችል ሰው ካለ እናበረታታለን። ከዚህም ካለቀም በኋላ እንቀበላለን። ይህን ሳምንት ሙሉ ይህንን ስንሰራ ነው የምንሆነው። ያው አበባዋን ሰጥ ብሮቹ ግን ከተገኙ እንቀበላለን። ስሞቹንም የሚሰጡንም ሰዎች ሪኮግናይዝ እናደርጋለን።
በአዲስ አበባ ዩኒቨርሲቲ በዲግሪ መርሃ ግብር ከሚማሩትና ችግር ካለባቸው ተማሪዎች ውጪ አንዳንዴ ደግሞ ለሁለተኛ ዲግሪያቸውና ለዶክትሬት ዲግሪያቸው ሲማሩ ችግር የሚያጋጥማቸው ተማሪዎች እንዳሉ ህሊና ገልጻልናለች። ከእነዚህ መካከል አንዷ ተማሪ ድርቧ ደበበ ትባላለች። በአዲስ አበባ ዩኒቨርሲቲ በአማርኛ ስነ ጽሁፍና ፎክሎር ትምህርት ክፍል አምስተኛ ዓመት የዶክትሬት ዲግሪ ተማሪ ናት። ድርቧ እዚህ ለመድረስ ከፍተኛ ውጣ ውረድ ማለፏን ትናገራለች። የአንደኛና የሁለተኛ ደረጃ ትምህርቷን በወላይታ ካጠናቀቀች በኋላ የሹራብ ስራ እየሰራችና ተማሪዎችን እያስጠናች አዲስ አበባ መታ ኮተቤ መምህራን ኮሌጅ በማታው ፕሮግራም በዲፕሎማ መርሃ ግብር እንደተመረቀች ትናገራለች።
መጀመሪያ ደረጃ በጣም የሚገርምሽ ነገር በወቅቱ እኔ ያመጣሁት ውጤት በዲፕሎማ ፕሮግራም የሚያስገባ አልነበረም። ስለዚህ ከጓደኞቼ ወደ ኋላ ቀርቼ ነበረ። 12 የጨረስኩት ወደ 90 አካባቢ ነው። የቲቲአይ ፕሮግራም እንድወዳደር አንዲት መምህሬ ወደ ቤት ትመጣና እቺ ልጅ ጎበዝ ተማሪ ናትና ቤት እንዳታስቀሯት፣ ቲቲአይ ትወዳደርና አስተማሪም ቢሆን ትሆናለች፣ ወደፊት ትማራለች፣ ወስዳችሁ አስመዝግቧት ትላቸዋለች ለቤተሰቦቼ። እነሱም ወስደው ያስመዘግቡኛል። በጣም የሚገርመው ነገር የቲቲአይ ላይ ወደቅኩኝ፣ ማለፍ አልቻልኩም። ከዛ በኋላ ነው ጓደኞቼ ናቸው ሐዋሳ ላይ ደግሞ እንዲህ የቀን ገቡ የኔ ጓደኞች ያለኝን ችሎታ ያውቃሉ፣ ኤክስቴንሽን ፕሮግራም እንዳለ ነገሩኝ።
ድርቧ በዚህ ጥረት ትምህርቷን በዲፕሎማ ካጠናቀቀች በኋላም ወደ ገጠር ትምህርት ቤቶች ሄዳ ለሁለት ዓመት አስተምራለች። ከዛም የቋጠረቻትን ይዛ በመጀመሪያ ዲግሪ ተመረቀች። አሁንም ተመለሰችና ለማስተርስ ትምህርት የሚሆናትን ቋጥራ ሁለተኛ ዲግሪዋን አጠናቀቀች። በዚህ ሁሉ ጉዞዋ ውስጥ ስራ ለማግኘት የነበረባትን ውጣ ውረድ፣ ያላትን ገንዘብ ለትምህርቷ ስታጠራቅም ያሳለፈቻቸውን ችግሮች ስትተርካቸው ሁሉም የጥንካሬዎቿ ማሳያዎች ናቸው። አዲስ አበባ ዩኒቨርሲቲ ገብታ የዶክትሬት ዲግሪዋን ከጀመረች በኋላ ሽሮ ሜዳ እየተባለ በሚጠራው አካባቢ አነስተኛ ቤት ተከራይታ ልጆች እያስጠናች እዚህ መድረሷን ትናገራለች። የዛሬ ሁለት ዓመት ችግሯን የተረዱ የቢጫው ንቅናቄ አባላት 8000 የኢትዮጵያ ብር ረድተዋት እንደነበረም ትገልጻለች። አሁን ግን ፈታኝ ጊዜ ላይ እንደሆነችም ትናገራለች። ትምህርቷን አጠናቃ ለጥናት ስራዋ መስክ የምትወጣበት
ጊዜ ላይ ደርሳለች። ለመስክ መውጣት ስላለባት ማስጠናት አቁማለች። ቀድሞ ታስተምርበት የነበረው ትምህርት ቤት የቀን እየተማረች በመሆኑና ለጥናት ስራዋ ከከተማ መውጣት ስላለባት እንደነገረችን ስራ አስቁመዋታል። በአሁን ሰዓት መሰረታዊ ችግሬ ጥቂት ነው፣ እሱ ቢሟላልኝ የቀረኝን ትምህርት አጠናቀቅ ነበር ትላለች።
መሰረታዊ ችግሬ አንደኛ ግብአት፣ ሁለተኛ የትምህርት ክፍያ። በዋናነት ግብአት ሲባል ኢቨን ኮምፒውተር እንኳን የለኝም። እዛ ላይብረሪ ውስጥ ወረፋ ጠብቄ እዛው ጽፌ እዛው ኤዲት አድርጌ እዛው ዳውንሎድ አድርጌ፣ አንዳንዶቹ ላብራት ቤተ መጽሐፍት ደግሞ አይፈቅዱም እዛው ላይ መጽሐፍ ተጠቅመሽ ኢንተርኔት መውጣት እንጂ ኮምፒውተር ላይ መጽሐፍ አይፈቀድም። ከዛ ውጪ ደግሞ ኮምፒውተር ቤት ለማጻፍ ስትሄጂ ራሱ ወረፋው በጣም ከፍተኛ ነው የሚሆነው ተማሪ ስለሚበዛ እና አሁን ሪሰርች ላይ ነው ያለሁት። ትልቁ ማነቆና ችግር አሁን የትምህርት ክፍያ አለብኝ። አሁን የካቲት ላይ
ስንት ብር ነው የምትከፊው?
አሁን 15,000 ያስፈልጋል ነው ያሉኝ እና በተርም 7,500
እስካሁን እየከፈልሽ ነው የተማርሽ?
እስካሁን አዎ። አሁን ግን በዚህኛው አመት አልከፈልኩም፣ ምክንያቱም አልቻልኩም አልኳቸው። ስራ ተጽፋ ሄድኩኝ። የሌሎች ሰዎች እየተባለ ሲፈለግ ስቲል ነው ማግኘት አልቻልንም። የሚገርምሽ ነገር እና ዘንድሮ መመረቅ ራሱ ይችል ነበረ። እነዚህ ችግሮች ግን ወደኋላ እየጎተቱኝ ነው። ከዚህ በተጨማሪ ደግሞ መስክ ነው መረጃ መሰበሰበው ሲዳማ ብሔረሰብ ላይ ክፍለ ሀገር መሄድ መቻል አለ። ነገር ግን ምንም አይነት ገቢ ስለሌለኝ ከሞዴስ ጀምሮ ከምግብ ኢቨን ለሻይ ቡና መወጣ ሰው አይደለሁም። በቃ ከሱ ልንገርሽ፣ ለሻይ ቡና ሌሎች ሲወጡ እኔ መወጣ ሰው አይደለሁም። ሞዴስ ላልሹ ኢቨን እነሱ ሰጥተውኛለሁ የተወሰነ ወቅት። አንድ ወቅት ላይ አግኝተናል እርዳታ ብለው ሰጥተውኝ ተቀብያለሁ። ምክንያቱም ስለሚያስፈልገኝ ችግሩ ስላለብኝ በግልጽ ነገርያቸው ማለት ነው። ያስፈልገኝ ይሰጠኝ ለትምህርት ስ የተደፋውን የለፋሁበትን መጣል ስለሚለብኝ ማለት ነው።
ድርቧ የቀራትን ትምህርት ለማጠናቀቅ የሚረዳትን ገንዘብ በእርዳታ ለማግኘት በርካታ ጥረቶች ማድረጓን ትናገራለች።
እዚህ ጋር እንዴት ነው የሚደግፍ አንድ ተቋም የሚጠፋው? ያላንኳኳሙም እንዳለን ያልሄድኩበት ተቋም የለም፣ ያላንኳኳሙት ቢሮ የለም። ከሚኒስቴር መስሪያ ቤት ጀምሮ እስከ ዩኒቨርሲቲ ፕሬዚዳንት ድረስ በፒኤችዲ ደረጃ እንደዚህ አይነት ሲስተም የለንም ነው የሚሉ ጠይቅ ያለሁ።
በአጠቃላይ አሁን ትምህርትሽን ለመጨረስ ምን ያህል ገንዘብ ያስፈልግሻል?
50,000 ብር ለእኔ በቂ ነው ለማጠናቀቅ።
ድርቧ እንዲህ ወደ መገናኛ ብዙሃን የመውጣትና የመናገር አቅም አልነበረኝም። በቢጫዋ እንቅስቃሴ የተሰማሩ ወጣቶች ተስፋ ቆርጬ ላቋርጥ ስል ከ2 ዓመት በፊት አግዘውኝ እዚህ ደርሻለሁ። አሁን ደግሞ እንዲህ የለፋውበት ትምህርት እንዳይቋረጥ ችግሬን ሰምቶ የሚያግዘኝ ካለ ባካፍለው ይሻለኝ እንደሆን ብዬ ነው ብላናለች። በቢጫዋ ንቅናቄ የተሰማሩት የዩኒቨርሲቲ ተማሪዎች በአዲስ አበባ ከተማ በሚገኘው አዲስ አበባ ዩኒቨርሲቲ ውስጥ እንደ ድርቧ የዶክትሬት ዲግሪያቸውን ሊያጠናቅቁ ጥቂት ቀርቷቸው በትንሽ ወጪ ምክንያት የሚደናቀፉትን ጨምሮ በርካታ መሰረታዊ ችግር ያለባቸው ተማሪዎች ይገኛሉ ይሉናል። ዛሬና በዚህ ሳምንት ገቢ በማሰባሰብ ስራ የተጠመዱትም እነዚህን ተማሪዎች ለማገዝ እንደሆነ ተናግረዋል። ወደ ሌላ ዘገባ ስንሻገር የዩናይትድ ስቴትስ የውትድርና አባላትን ፎቶግራፍ በመጠቀምና መሳጭ የፍቅር ደብዳቤን በተለያዩ ሀገራት ወደሚኖሩ ሴቶች በመላክ በሚሊዮን የሚቆጠር ዶላር ዝርፊያ በመፈጸም ላይ ይገኛል። የፔንታገን ዘገባዎችን የምታደርሰን ባልደረባችን ክላራ ባብ ያዘጋጀችውን መስታወት አረጋው ታቀርበዋለች።
ሊሎ ሹለር ትባላለች። በአርባዎቹ አጋማሽ ላይ የምትገኝ ሴት ናት። አላገባችም፣ ፍቅርን በመፈለግ ላይ ነበረች። ታዲያ አንድ ቀን ከበርካታ ዓመታት ያልተሳካ የፍቅር ፍለጋ በኋላ ልቧን መግዛት የቻለ ደብዳቤ በኢሜይል ይደርሳታል። በድረ ገጽ ከፍቅር ፈላጊ
And it was a widow. And he said that he was in the Air Force, that he was fighting the Taliban, the terrorists, that he had a daughter.
ከዚህ ቀደም አግብቶ የትዳር አጋሩን በሞት የተነጠቀ አየር ኃይል ይሰራ የነበረ ከታሊባን ጋር በነበረው አሸባሪዎችን የማጥፋት ትግል ላይ የተሰለፈና ሴት ልጅ ያለችው መሆኑን ነበር የነገረኝ። እኔም ጸሎቴ ተሰማልኝ፣ መልስም ተሰጠኝ ስል አምላኬን አመሰገንኩ።
የፍቅር ግንኙነቱም በፍጥነት አደገ። ሹለር በፍቅር ተጠለፈች። የፍቅር ጓደኛዋም የፍቅር ግጥሞቹን ማሽጎድጎዱን ቀጠለ። በርካታ ረጃጅም ደብዳቤዎች በፍቅር የተሞሉ ልብን በሚያማልሉ ቃላት የተሞሉ ደብዳቤዎች ኮረፉ። እውነት መሆኑንም ለማረጋገጥ ወታደር ልብስ የለበሰ መልከ መልካም ምስል ያለበት ፎቶግራፎችም ከደብዳቤዎቹ ጋር አብሮ ተልኮላታል።
ፎቶግራፎቹ በደረሱኝ ቁጥር ሁሉ በጣም አሳፋሪ ነው። ፎቶግራፎቹም በቦርሳዬ ተሸክሜ ለማውቅ ንቃቸው ሁሉ በኩራት አሳይ ነበር።
ሹትለር የአየር ኃይሉ ፓይለት የድረገጽ የፍቅር ጓደኛዋ የእንግሊዘኛ ቃላት አጠቃቀም እንደተጠበቀችው አለመሆኑ ትንሽ አጠራጥሯት ነበር። አባቷን የሌላ ሀገር ዜጋ መሆናቸውን እንደምሳሌ ተጠቅማ የኢንተርኔት ጓደኛዋም እንደዚያ ይሆናል በማለት ጉድለቱ ሞላችለት። ለረጅም ጊዜ ግንኙነቱ ቢቀጥልም በስልክ የማውራትና ድምጹን የመስማት እድል ግን በፍጹም አላገኘችም።
We never talked, we never Skyped because his thing was, well, this is a secret, we're fighting the terrorists, we can't do anything that would compromise that situation.
አንድ ቀን ማውርተን አናውቅም በስካይፕም እንኳን፣ ምክንያቱም ጥብቅ የወታደራዊ ሚስጥር ውስጥ ስለሚሰራ አሸባሪዎችን እየተዋጋ ስለሆነ ይህንን ወታደራዊ ተልኳችንን የሚያሰናክል ምንም ነገር አናደርግም። ለዛ ነው ስልክ የማልጠቀመው ብሎ ስለነገረኝ በቃ።
ከጥቂት የፍቅር ሳምንታት በኋላ ፓይለቱ የፍቅር ጓደኛዋ ለልጁ የትምህርት ጥናታዊ ጉዞ ገንዘብ እንደሚፈልግ አስተዛዝኖ ይነግራታል። ልጁ ከእናቱ ጋር በብሪቴን እንደምትኖርም ጨምሮ ነገራት። ወደፊት እናት የምትሆናት ልጅ ስትቸገር መስማት አላስችልሽ ቢላት ልትረዳት ተነሳች። በነገራት የባንክ አድራሻ $2,000 አስገባች።
I'm helping him. This is for our future. It's embarrassing, but that's the feelings that I was feeling.
እያገዝኩት ነው የመሰለኝ። እንደዛ ነው የተሰማኝ። የወደፊት ኑሯችንን በማሰብ አሁን ሳስበው ምን ያህል አሳፋሪ አስተሳሰብ ነበር የነበረኝ።
የገንዘብ ጥያቄው ግን በዚህ ሊቆም አልቻለም።
You're so scared you don't want to lose them, you'll just do anything, and that's what I did. So I just started to continue.
ግንኙነቱን ላለማጣት ትፈራለህ እና ምንም ነገር ከማድረግ ወደ ኋላ አትልም። እኔ ደግሞ ያደረኩት ያንኑ ነው። እናም ገንዘብ በጠየቀኝ ቁጥር በነገረኝ የባንክ አድራሻ ማስገባቴን ቀጠልኩ።
በአጠቃላይ ወደ $22,000 ከተማ በተባለችው አድራሻ አስገባች። የመጨረሻውን ገንዘብ እንደላከች ግን የድረገጽ ጓደኛዋ ደብዛው ጠፋ። ብቸኛ የመገናኛ መንገዳቸው የሆነው የኢሜል ደብዳቤውንም መጻፍ አቆመ።
My heart just sank and I thought this doesn't seem right.
ልቤ ተሰበረ። ከዛም ቆም ብዬ ማሰብ ስጀምር ሁሉ ነገር ትክክል እንዳልነበር አወቅኩ።
ከወታደሮች ጋር በተገናኘ የሚፈጸሙ ወንጀሎችን የሚያጣራው የምርመራ ክፍል ቃል አቀባይ ክሪስ ኬሪ የሹለርን ታሪክ ከዚህ ቀደም ከነበሩት ጋር ተመሳሳይ መሆኑን ነው የሚናገረው።
It's been just overwhelming. We are dealing with thousands of these. I've personally spoken to women who've given up upwards of $75,000-$80,000.
በጣም የሚያስገርም ነው። እንዲህ አይነት መታለል የደረሰባቸው በሺዎች የሚቆጠሩ ምርመራዎችን በማድረግ ላይ እንገኛለን። በተመሳሳይ የፍቅር ጓደኝነት ስም ከ75,000 እስከ $80,000 የሰጠች አንዲት ሴት በግል አነጋግሬ ማውቃለሁ።
አሜሪካኖችን ብቻ ለማታለል የታቀደ ተግባር አይደለም። ኬሪ በሚሰሩበት የምርመራ ክፍል ከጃፓን፣ ከብሪቴን፣ ከአውስትራሊያና ከተለያዩ ሀገሮች ከዩናይትድ ስቴትስ የውትድርና አገልግሎት ላይ በሚገኙ ወታደር ፍቅር የወደቁ በርካታ ሴቶች ተታለዋል። ጌሪ እንደሚሉት እኒህ የኢንተርኔት ወንጀለኞች ከማህበረሰብ ድረገጾች ላይ ፎቶግራፎችን በመስረቅ ለወንጀላቸው ማሳመኛ በመጠቀም ላይ ይገኛሉ። እንደ ምርመራው ከሆነ በምዕራብ አፍሪካ ከሚገኙ የተለያዩ የኢንተርኔት ካፍቴሪያዎች ነው ወንጀሉ እየተፈጸመ ያለው።
Never send money to someone that you've never met, never talked to on the phone.
ባካለም ሆነ በስልክ አግኝታችሁ ለማታውቁ ሰው በፍጹም ገንዘብ አትላኩ።
እናም ይህ ታሪክ ለሁላችሁም ትምህርት ይሆናችሁ። ገንዘብ ለማታውቁት ለመላክ እንዳታስቡ። አንዳች የሚያታልል ነገር እንዳለ ከተጠራጠራችሁ ለሚመለከተው የምርመራ ቡድን ማሳወቅም ይገባል። ኢሜል የሚያደርጉበትን የኔትወርክ አድራሻ በመከታተል ድርጊቱን ማስቆም ይቻላል። ለፍቅር የተሸነፉ የዋህ ሴቶችን ንጹህ ልብና ገንዘብ እናድን።
የዛሬው የጋቢና ቪኦኤ ጉዟችን በዚህ ተጠናቋል። በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው እኔ መስታወት አድራጋውና
ጽዮን ግርማልን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ ነው። በሙዚቃ በመምረጥና የፌስቡክ ስርጭታችንን በመከታተል ዲጄ ፋትሱ አብሮን ነበር። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።